ከክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ በደንብ መጥሪያ የተደረሰውን ኢሃፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 4 አስተምተን የተቀላለ ፕሮግራማችን ፍጻሜ ይሆናል።
ተሰልባ ታሳየ በባብ መርዝ ምላሱ ቅርሻት እየቀራ ያልሆነውን ሆኖ በዘርዛራ ጥሱ ሽርክት እየዘራ ይሃፋለ እንዴ ይሃፋ ኮረጅ ይሃፋ ማሞተ ብሎ ሲዘላፍድ የባጡን የቆጡን እየወሸከፈ በትግል ጽናትን በጽናት መሞትን እየወነጀለ በስልጡን ፖለቲካው ያገጠቅን ሽጦ ለባዕድ ያደረ ሐቁ ይታይ ሲባል ሁሌም እንደተልባ ወለል ሻርተት ያለ ወደ ማጡም ሲዘድ አይኑ እንደፈጠጠ በሚዛን ሲለካም ከላባ ቀለለ። ይሄ ውርደት ጌቱ ለባዕድ ጌቶቹ ለተገልጣ ያድሮ ባንዳ አንጃ ፋሺስት በታኝና ጠባብ ዙሪያውን ኮልኩሎ ያገሩን መገንጠል ያለ ህዝቡ ፍቃድ ባሰጣት ፈርሞ ባሻራው አጥሞ ያንድነት ኃይሎችን በባዕዳን ትዛዝ አልያችሁ ብሎ ሲያከራራ ሰማ ነው ለሀገር ቆምኩ ይያለ ዲያስፖራ ለያሳምን የባጡን የቆጡን እየቀባጠረ ውሸት እንደጣቃ እየተረተረ ከጠላት ወግኖ ኢትዮጵያን ሲያስበትን ወገንን ሲያሳረድ የእንግሊላ አጋድሞ ያገርን ጥቅም ሲነካ ሁሉም እንደተልባ ወለል ሸፍተት ብሎ ቢመከር ቢዘከር አሻፈረኝ ብሎ ካጋር ተጣልቶ ልጆች እኮናችሁ መሳሪያው በጃችሁ ብሎ ተፈጣጥሞ አገር አስፈረሰ ወገንንም ጎዳ አቶ ፕሮፌሰር ለከርሷል ባንድላ ምስጥርና ፍት ተቀይደ አገር በዘርፈ ብዙ ጠላት በደም መጣጭ ንጅገር ዋለልኝ ሲወገዝ ታጋዩዋ ሲሳደድ አዳኛም ሲገደል በጽናት መታገል በተገላቢጦሽ እንደነውር ሲቆጠር ባንጻሩ ገዳዩዋ እንደ በኩር ልጇ ተሹሞ ሲከበር የሰር ነቀለውጡ ግቡን እንዳይመታ ጋሬጣ እየሆነ ግፉ ሞልቶ ሲፈስ አስርተ አመታቱ ስለተቆጠረ እስቲያደብ ንግዛ ዳግም አንታለል ወለል ሸፍተት ባለ ትውልድ እንዳይረክመን በአደራ በላነት እየወነጀለ አዎ ታሪክ እንዳይወክሰን ታሪክ እንዳይረክመን በአደራ በላነት እየወነጀለ ኢትዮጵያ ለዘላለም Thank you.
ጀምር ቋጠሮ አቃልጣና ሰጠኝ ለዚህ ዓለም ኑሮ ዋት ከመጬ ታማውለ ነበር ያበት ከይት ለባክሻዬ አያገኝኝ ብዬ አልቆለላልኳ ልክተማምዬ አዘን ተውጣ ያሰላሰለች ፈረጅም ተንፈስ ልጄ አትመችን ማለች ሞትና መወለድ የማይቀር መሆኑን መፍታት እንደማልችል የተፈጥረው ህጉን ብቻ እንደሌላት በሲቃ ተናግራ ህይወት እንደሃለች ስራቸን ወጣጥራ አልቀረም መወለድ ቀና ብቅ እንዳልኩኝ እዚህ ለጠላሁት ከይጠጋልኩኝ ፊት ለፊቴ ሆኖ እብሪ እያየኝ አንቺ ነህ እያለች ወረንጭላ እያለኝ ጠው ጠው በይለኛል ባልበላ ወንድ ወተት ባልነካካ ሸንበቆ አጥንቴ ሁለት እግሯን አስሮ ከኔነ አፈር ጥሎ ያላገጠብን በጀርባ ትንጋ አለረራዬ ይመግምጋታ አይኗ ከኔ ጋራ ይዞ ይከራ እኒ ከሳሳዋ ስቃያ ሲበዛ ከከይ ማንቆ አንገቷን ተይዛ ጣፊያት አድፋት ልጄ ልጄ እያለች የመጨረሻውን ይህንታ ወንድምሽን አባትሽን ለበላ ራሳችን ዳሪ ይሁን በሽማማላ እኔን የረገጠኝ አንቺንም እንዳይረግ ብድር መላሽን አባት በቆመት ከእጁ ንጠጥና ማሰሪያውን ገመድ ቀጥቀጥ አሻባሪ አድርግልኝ አመድ ልጄ በርቺ ብላ ቃል ግድልኝ አለች እግሯ ተጫ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 4 ማን ይፈራሞት አጣፋ ስሙ የተቀየረ በክለብ ተጫዋች ነበር። ግርግሩ ሲጀመር የኳሱን ነገር ቀንሶ ትግሉን አጠናከረ። ባንድ ወቅት በአዲስ አበባ ስታዲየም የተከሰተውን ሁኔታ እንዲህ ያስታውሳል። ሚያዚያ 2 ቀን 1969 ዓመተ ምህረትን አረሳው። ይህ ቀን የተወለድኩበት ዕለት ሲሆን ጓደኛዬንም ያጣሁበት ጊዜ ነበር። ሰፈራችን ውስጥ በኢሃፓ አባልነት የምንሳተፍ አራት ወጣቶች ነበር። የመጋቢቱ አሰሳ ሲደረግ ተበታተን። ሰፈራችን መካቶ አካባቢ ነበር። ደበበ ስሙ የተቀየረ በጣም ይፈለግ ነበር። መልማያችን እርሱ ነበር። የቀበሌያችን ምክትል ሊቀመንበርና የመኢሶን ካድሬ ሰፈሩን አስቸግሮ ነበር። ደበበን ሊይዘው ሲያሳድደው ሳያገኘው ቀረ። የሁለቱን ሰዶ ማሳደድ የተፈሩ ሰው እንደ ፊል በሩ ላይ ቆሞ ነበር የሚከታተለው። ምሽት ላይ ካድሬው ወደ ቤቱ ሲገባ ተገደለ። ማን እንደመታው ባይታወቅም በደበበ ተሳበበ። እሱም ተሰወረ። ፈልገው ሊያገኙት ስላልቻሉ ቤተሰቡን አሰሩና አሰቃዩአቸው። ነገሩ ወደኛ እንደሚመጣ ስለገመት የትግል ዘዴ መቀየስ ነበረብን። ደበበ ያለበትን የሚያውቀው ትንሽ ወንድሙ ነው። በሱ በኩል ተገናኝተን ልንነጋገር ወሰን። የት እንደምንቀጣጠር መልእክት መለዋወጥ ነበረብን። ወንድሞቻችንን ካድሬዎች ሊከታተሏቸው ስለሚችሉ እነርሱ ሳይገናኙ በሶስተኛ ወገን ወረቀት መቀባበል ነበረብን። ሰፈራችን ሻይ ቤት ውስጥ ያለው ፓስቴ ነጋዴ ጓደኛችንና አባልም ነው። በፊትም መልእክት የምንለዋወጠው በርሱ በኩል ነበር። መልእክቱ የሚመላለሰው ወንድሞቻችን ነበር። ትንሹ ወንድሜ ለፓስቴ ነጋዴው ብስኩት ይጠይቀዋል። የሚሰጠው በጋዜጣ ተቀሎ ነው። መልእክቱ የሚጻፈው ጋዜጣው ላይ ነው። ጽሑፉ የሚነበበው ወደ ተለያየ አቅጣጫ ነው። አንድ አረፍተ ነገር ወደ ግራ፣ ሁለት አረፍተ ነገር ወደ ቀኝ። የመጣልን መልእክት በጎቹ ተሸልተዋል፣ የት እንገናኝ ነው የሚል ነው። እኛ የላክነው ደግሞ ድስት ውስጥ፣ ድስት ስቴዲየም ነው። ቦታውን ለመጠቆም ደግሞ ፀሐይ መውጫ ብሎ ላከ። ፀሐይ መውጫ ማለት የምስራቁን አቅጣጫ ለመጠቆም ሲሆን የስታዲየሙ ምስራቅ ክፍል ደግሞ ካፋንጋ ነው። ስፍራውን ለመጠቆም 6 ቁጥር አውቶቡስ በሚል ተስማማን። 6 ቁጥር አቅጣጫ ሲሆን በ6 ቁጥር መግቢያ በር በኩል ዳር ላይ ለመገናኘት የሚያመለክት ነው። በዚህ መሰረት ተስማማንና ተገናኘን። እሱ ኮፍያ አርጓል፣ ጺም አርጓል፣ ስታዲየሙ ጺም ብሏል። 2 ጨዋታ ነው የሚደረገው። መጀመሪያ የተገናኙት በራሪና መቻል ናቸው። መቻል በወታደሩ የሚደገፍ ሲሆን በራሪ ህዝባዊ ቡድን ነው። ብዙዎች ወጣትና ተማሪ ናቸው። ከተጫዋቾቹ አንዱ የኛ ጓደኛ ሲሆን የኢሃፓ አባል ነው። ከተማ ውስጥ ያለው የፖለቲካ ትንቅንቅ ስታዲየም ውስጥ ሰተት ብሎ እንደገባ ከመዝሙርና ጭፈራው ያስታውቃል። እነሱ አናርኪስት ያልቅለታል እያሉ ይፎክራሉ። በካታንጋ ያለው ተመልካች ባይተዋወቅም አብዛኛው የኢሃፓ አባል እንደሆነ ሁኔታው ያሳብቃል። ወጣቱ ይፈሳል ደማችን ይያለ ይጨፍራል ይሄን መዝሙር ሁላችንም ገባንበት መጀመሪያ ለቡድናችን ይፈሳል ደማችን ነበር ነገሩ ይጋጋል ለድርጅታችን ይፈሳል ደማችን ይያሉ እየቀላቀሉ መዘመር ጀመሩ ጭፈራው በተጋጋለ ድምጽ በመሆኑ ወኔ ይከፈከታል ሆ ሆ ይያል ታዲያሙ ባንደግሩ ቆመ ቀጥሎም ኦኡታ ተከተለ በተጣጣፈው ዝማሬና ጩኸት መካከል አንድ ወጣት በካታንጋ አጥሩ ላይ ዘሎ ወታደሩ ላይ ጉብ ብሎ መሳሪያውን ለመንጠቅ መታገል ጀመረ ግን ቶሎ ሊነጥቀው አልቻለም የሱ ጓደኛ ዘሎ ገብቶ ማገዝ ሲጀምር ሌሎች ወታደሮች መጥተው ያዟቸው ሁኔታው ሲታይ መሳሪያ ለመንጠቅ ብቻ ሳይሆን ሜዳ ገብተው ለመረበሽ ያሰቡ ነው የሚመስለው ሌሎች ወጣቶች አጥር ላይ ተንጠልጥለው ነበር ሁለቱ ሲያዙ ካጥሩ ወረዱ ልጁ መሳሪያውን ነጥቆ ቢሆን ምን ለማድረግ እንዳሰበ ባይገባኝም ወታደሮች ላይ ተኩስ ከከፈተ በሚሰጠው ምላሽ ብዙ ሰው ያልቅ ነበር ልጆቹ ተይዘው ከተወሰዱ በኋላ እንደገና ጭፈራው ቀጠለ የከፍተኛ ሶስት ሊቀመንበር በድምጽ ማጉያ መፈክር ያሰሙ ጀመር ዳሪያሙስ መፈክር የተለመደ ነው ድርጅታችን ላይ ያንባርቃሉ የከፍተኛ ሰውየው መፈክር ሲያሰሙ ህዝቡ ያንን ተቀብሎ ያስተጋባል በካታንጋ ያለነው ግን በተቃራኒው ነበር ለመፈክሩ መልስ የምንሰጠው አናርኪስቶችን እንደመሰሳለን ትደመሰሳለህ እናሸንፋለን እናቸንፋለን መፈክሩ ተጋግሏል ስታዲየም ውስጥ ሞት እንዳለ ያስታውቃል በራሪ 1-0 መምራት ጀመረ ማን እንዳገባ ትዝ አይለኝም ሁለተኛውን ግብ ግን አቦነ ማሞ እንዳስቆጠረ አስታውሳለሁ መቻል ትልቅ ቡድን ነው በራሪን በልጦ ማሸነፍ ይችላል የዚያን ቀን ግን ህዝቡ ሲጮህባቸው ተደናገጡ ጨዋታው ሲጋጋል ማን ይፈራል ሞት የሚለው መዝሙር ተጀመረ ይፈሳል ደማችን ቀጠለ ታዲያሙ በጩኸት ተናጋ ካታንጋን ኢሃፓ በቁጥጥሩ ስር እንዳስደረገ ያስታውቃል ወታደርም ሆነ ካድሬ እዚህ ጩኸት መሃል ደፍሮ የሚገባ አይመስልም ቦታው የጉርካስ ሜዳ መሆኑ ቀርቶ የፖለቲካ መተራመሻ ስፍራ መሰለ ማን ይፈራል ሞት የኢሃፓ ወጣቶች የሚዘምሩት ነበር በኋላ ወታደሩ ወሰደው ጨዋታው 2-0 አለቀ የህዝቡ ደስታ ወሰን የለውም ነጻነታችንን የምናውጅበት በጩኸት መብታችን እንዲከበር የምንጠይቅበት እዚህ ሆኗል ቀጥሎ የሚጫወቱት ጊዮርጊስና ኤሌክትሪክ ነበሩ የነርሱ ጨዋታ የእግር ኳስ ግጥሚያ ነው የቀድሞ ግን የፖለቲካ ጨዋታ ነበር ነገሩ ሲጠቃለል ኢሃፓ ደርግን 2-0 አሸነፈው በሚል ተነገረ የሁለተኛው ጨዋታ እየተካሄደ ቶሎ ወደ ጉዳያችን ተመለስንና ምን ማድረግ እንዳለብን ውይይት ያዝ ደበበ መናገር ጀመረ ነጻነታችንን ነጥቀው ድምጻችንን አፍነው መቀጠል አንችልም በዚህ አይነት ከመኖር መሞት ይሻላል የተነሳነው ለህዝብ ነው ይህን እስከምናስመልስ እንታገላለን በጨለማ ውስጥ መኖር ትርጉም የለውም ደርግ አፋኝ ነው ዴሞክራሲ ያለ ደርግ አይገኝም በማለት እያወራ ባለበት ጊዜ ድንገት ተስፈንጥሮ ብድግ አለና ወደ ላይ መሮጥ ጀመረ ወዲያውኑ ያዘው ያዘው የሚል ድምፅ ሰማን የእኛ ሰፈር ካድሬዎች ናቸው እዚህ እንደምንገናኝ እንዴት አወቁ ተከትለው ወይስ ተጠቁሞብን ደበበ በሰዎች ላይ እየተረማመደ ብረቱ ጋር ደረሰና በግንቡ ላይ ዘሎ ወረደ እየዘለለ ባለበት ጊዜ የተኮሱ ቢሆንም አላገኙትም ዘሎ ሲወርድ ከታች ፓስቴ በቅርጫት የሚሸጥ ነጋዴ ላይ ወደቀ ብዙም አልተጎዳም ሲዘል ወድቆ ሊሞት ይችላል በእነርሱ እጅ ከመሞት ወድቆ ሕይወቱ ቢያልፍ ይመርጣል ደበበ ሁል ጊዜ በእነሱ ከመያዝ መሞት ይሻላል ይል ነበር
لزینو تندرد رو سعامن تا کتلکو جنبلای یزللو السندام اللفا انیان ازیاو یازون خادریوچو امستیال یونالو اندو وربیتای چن نبر انین ازیاو درجالای دفونینا اجین ودوالا رگو اثروی درجاو لای کلکل زک زکاو سیورا ورن کدنگایوز ارزگار گنباری کفنیا تگا چننا دمی تین ناره چن تمززو دیاسوی سی تگلو تکشای قاه بلو ولکا اتن یاو بد برگچا بلو کمریت گا عدوائیوی نزاهونن ایجاد دافون بمکینا وستدون منگل لای بتان ایجاد قطون تگوار واتن یای دولاتی بزابت اندچون اندیت اندفت تو بلوکم مستاره لمن تسید تگل کهالاو یالو کادری بشگوت آناتون بلو متاونا ریساون گفتروت آلو خلطتچنن وستجو اثرون یک دلو عورتی ماری نبره کادرینو سنبیون کسرم بزکن بوالا منگل لای اندترشن سمو زوک قیم بوالا تفتن دبه بگن برها دبه تزیگ زی جمرو قواس ملچاود تو لیلوک ارتو قواس میدم گبچی علوکم بزاک کبابی مالف الفلگم مکنیاتو مدفوت زتا سلمی چرم بینو تدانش جی لجول لرکو لجی تنش کفاله ودنیو چو قواس میدائی گوالو یمیوز دوچو بیت سبوت چاچو نبرو ساتی می آیوتن چواتا سیناگروت انین کالاس گبایی بمیل ودرو یازی عبرن اندن نیرسی فیقین مکنیاز یست او قویو نجن پتام ودو علو یمی تایقین ینم بیاللو یننن گن مفلس کماس چگره یالت کاسا سلاس چگره بالی بیتیم سل چکت چکچین یالف اللاگو تی ایشیو هیلکو نجی بکاتان گبک کل اندگوالی مکنیاتون گوادنیو چو بزیابک کل اندمی گبو سلنگگارو دنو انگن فقادن یال نبرکم بکاتانگا یالنین تزتا لجی بیاوک منحل اندمی چننک آیتا پاینیم یتنان تاریکین لجی مونه والا بیتی فتسوم آیاکم یزیان کل مورات های کجیرگیس نبر یمی چاو دو باسراز دیمتو سلسازتن یولستون برنوی چواتا اندت جمرا نبر تیزن وده اثر بی یهب نو لجی بپاسو تمستو سیکونت انت انه باسا چلت طبیجه ایف ده گافیوچ تی چپرو سمال لو زن یاون جیز دیال مسترنیم برای کمچالی ادر رگوز گتنیا انده فیلم فیتیلائی تکند آلا یا بونه گر یه زبو چفرا کود تک درو مستاری لمنتت یه زللو منی فرال موت انشاشم یفصل دماجم دببه عطر زلو یوردو انیا تفسن یهد نبه ودنیا چن یتگدل بب گرفیاونا سکعل گنبارین دنگایو یمستای تکشای یولک بب کلوم نگر تکن نربی لجی بکواسو فلمیات دستفوی کنت انتال انی رگمو فیلمون ودوحالا آتان تینی اسفردیون گیسی ایجیت ملک کت او نبر سلسه چواشو چو اندند نگر سی تاییکی بگمت نبر یم ملس اللت ارسنانی ستادیه موست بنکمتم بطلعه ایجه علم موست نبر اسو یزاری تو بدنو انی رگمو بترمس وست یالف نی مئرف عمست كهالا يتألف عناركيز بأسراز قيمته سباهولت عمت مهرت يأتيوبيا شامبيونا يأوميدلان تقل فريبودن ياد الرغوث يتستامي جواتا يمير رسلا عيدا لم نقوسي أسفاو باس قطرو قول تقل فري عند لذيرو أشنفو وانشاون أغنية بيلتو بركات تاتم الكاجنو يتغنيو كمسمار ترابط كل عند سو تغفترو ودمريت تورورو موتوال ከግጥሚያው ሌላ በተመልካቹ በኩል የነበረው ሽኩቻ ይህ ነው የሚባል አልነበረም። ምንም ውስጥ የለውበትም። ሁለቱ ቡድኖች ሲጫወቱ ፉክክሩ ያይላል። የዛሬ ዓመት በፌስቲቫል ዝግጅት ያደረጉት ግጥሚያ የወዳጅነት ቢሆንም ኃይለኛ ፉክክር የታየበት ነው። ጨዋታው በምሽት ነው የተካሄደው። ሁለቱም የብሔራዊ ቡድን ተጫዋቾች በብዛት ይገኙበታል። ከኦሜላ በኩል ንጉሴ፣ ኃይሉ፣ አያሌው፣ ደስታለኝ፣ ግርማና ሌሎችም ተካተዋል። ከትግል ፍሬ፣ አቦነ፣ ሸዋንግዛው፣ ንጉሴ፣ ተስፋዬ፣ ግርማና ሌሎችም አሉበት። ተመልካቹ አይኑን ከጨዋታው ላይ ሳይነቅል በድርጊቶች እንደጮህና እንዳጨበጨበ እየዘለቀ ነው። የማታ ጨዋታ ግርግር ስለሚበዛበት ታክሉ፣ ጥልፊያው፣ ግጭቱ፣ ሽኩቻው ተባብሷል። ያመለጠ አጥቂ ከኋላ ጠልፎ ማስቀረት ይታይበታል። ፋውል ሲሰራ በእያንዳንዱ ፊሽካ ውሳኔውን በመቃወም ዳኛውን ከበው እየጎነተሉ ማዋከብ ተጀመረ። የኃይለኛ ጨዋታ መገለጫውም እንዲህ አይነቱ ነገር ነው። በዚህ በተጧጧፈ ጨዋታ መሃል አንድ ሰው ከትሪቡን እየወረደ ነው። የጨዋታው ታዛቢ ይመስላል። ታዛቢዎች ብዙ ጊዜ ለአራተኛ ዳኛ መልእክት ያስተላልፋሉ። አራተኛው ዳኛ የተላከውን መልእክት ይፈጽማል፣ ስህተቶችን ያርማል። ከትሪቡን ወርዶ ወደ አራተኛው ዳኛ መምጣት የሚችለው ታዛቢ ቢሆንም አሁን ታዛቢ ተብየው አራተኛውን ዳኛ አለፈው። ወደ መስመር ዳኛው ተጠጋ። ለታዛቢነት የተመደበ ሰውም ቢሆን በግልጽ እንደዚህ ወደ መስመር ዳኛው መጠጋቱ የተለመደ አይደለም። ተመልካቹም ከጦፈው ጨዋታው ላይ አይኑን ነቀል በማድረግ የመሮጫ መስመሩን አቋርጦ ወደ መስመሩ የተጠጋውን ተመልካች እያየ ነው። ነገሩ ያልተለመደ ቢሆንም ግለሰቡ ግን ማንም ሳይከለክለው የፈለገውን እያደረገ ነበር። በጉዞው ላይ ማንም ሰው ሊያስቆመው አልቻለም። የሜዳውን መስመር ላይ ቆሞ ወደ መስመር ተጠጋና ማን አንተ? አለው። አቤት። ይህን ጨዋታ እስኪ አስቆመው። ለምን? አስቆመው ብያለሁ። ሰውየው መሳሪያ ታጥቀዋል። ትኩር ብሎ ሲያቸው እሳቸው ናቸው። ወይኔ ጉዴ! ማንነታቸውን እንዳወቀ ሳያመነታ እሺ ጌታዬ ብሎ ባንዲራውን አርገበገበ። ጮክ ብሎ ተጣራ። ኳሷ ወዳለችበት ፊቱን አዙሮ ስለነበር ዳኛው አልሰማውም። እየሮጠ ትንሽ ርቀት ወደ ሜዳ ገባና የመሃል ዳኛውን ትፈልጋለህ አለው። ዋናው ዳኛ ሰውየው በሕገወጥ ሁኔታ ወደ ሜዳ መዝለቁ ስላናደደው ሜዳ ሊገባ የፈለገውን ተመልካች ሊያስወጣው እየሮጠ ተቆጥቶ መጣ። አጠገባቸው ሲደርስ እና እሳቸው መሆናቸውን ሲያውቅ ፈገግ አለና እኔ ምንም ውስጥ የለሁበትም ሊላቸው ፈለገ። ሰውየው የከፍተኛ አንድ ሊቀመንበር ጓድ እርገጥ የመድበው ናቸው። አንዳንድ ጊዜ ወደ ሜዳ እየመጡ ጨዋታውን አስቆመው በድምፅ ማጉያ መፈክር ያሰማሉ። ወይም መፈክር የመናገር ብቃት ያለው ሰው ያስጠሩና ተመልካቹም ተጫዋቹም ግራ እጅ ወደ ላይ ቀስረው መፈክር ያሰማና ጨዋታው ይቀጥላል። ይህንን የኦሜድላና ትግል ፍሬ ጨዋታ ዳኛውን ጠርተው መመሪያ ሰጥተውታል። ፊፋና ጓድ እርገጤ። የኦሜድላ ቡድን ግብ ጠባቂ ወንድማገኝ ከበደ አሁን አሰልጣኝ ነው። በአዲስ አበባ ስታዲየም ስለተከሰተ አንድ ድርጊት በአግራሞት ያስታውሳል። በ1969 ዓ.ም ተመረጥ ከበራሪ ጋር ያደረግነው ጨዋታ እልህ የተቀላቀለበት ነበር። በጣም የተጋጋለውን ጨዋታ ሰውየው መስመር አስያዙት። የሁለታችንም ጨዋታ ፋውል የበዛበትና እልህ የተቀላቀለበት ነበር። ተመልካቹ ደግሞ እንደዚህ ሽኩቻ የበዛበት ጨዋታ ይወዳል። በመሃል አንዳንድ ተጫዋቾች ይጎሻሸማሉ። ይህ ደግሞ የተለመደ ነው። ሰውየው ትሪቡን ቁጭ ብለው እናንተ ልጆች አታርፉም በሚል ይናገራሉ። ማንም የሰማ የለም። ምንጊዜም ፋውል ከተሰራ ዳኛው ያስቆማል፣ አድቫንቴጅ እንኳ አይጠብቅም። ሽኩቻው ባየለበትና ጨዋታው በተጧጧፈበት ሰዓት አንድ ሰው ከትሪቡን ወርዶ ወደ ሜዳ እየመጣ ነው። የመሮጫ መስመሩን አልፎ ወደ ሜዳ ሰተት ብሎ ገባ። ማን ነው ጨዋታ እየተካሄደ የሚገባው እያልኩኝ ስመራመር መሃል ሜዳ ላይ ያሉ ልጆች መጫወታቸውን ትተው ሰውየውን ያሉ
መስፋሪያ ታጥቀዋል ሁላችሁም ጨዋታችሁን አቁሙ አሉ። ዳኛው ሰውየውን ሳይ እሽከነፋና ወድርገጤ ከመፈልጓችሁ ወደዚህ አለ። ዳኛው በጣም ፈርቷል። ሁላችንም ማል ሜዳ ተሰበሰብ። ብዙዎቻችን ተጫዋቾች ያፓናችሁ ተብሎ ስለሚገመት አፍሰው እንደሚወስዱ ነው የተፈጠረው። ወድርገጤ መናገር ጀመሩ። ምድር አናርኪስት ሁሉ በየቦታው ግርግዳ ላይ ቀለም እየለቀለቃችሁ የምትጽፉት አንሶ እዚህ ደግሞ ትራገጣላችሁ። ዳኛውን እንኳን አስተካክሉ። ካሁን ሰዓት ጀምሮ ኳስ መጫወታችሁን ትታችሁ አንዱ ሌላውን ትረክ ባይ ወደ እስር ቤት ነው ማስገባችሁ። አንተም ዳኛው ብትሆን እየመዘገብክ ስጠኝ አሉ። ጨርሰው ሄዱ ስንል እንደገና መለስ አሉና እዚህ ስታዲየም ውስጥ ተመልካቹ ገንዘብ ከፍሎ የገባው ጥሩ ግጥሚያ ላይ ነው። እናንተ ግን ልባችሁ አብጦ ትራገጣላችሁ። እንዲህ ሽኩቻ ያለበትና የረብሻ ጨዋታ የያፓ ነው። ካሁን ሰዓት ጀምሮ አንዳችሁ ሌላውን ጠልፋችሁ ትጥሉና እየለቀምኩ እስር ቤት ነው ማስገባችሁ በማለት አስጠነቀቁ ይላል ወንድማገኝ። ዳኛው ልጆቹን ሰበሰበና ሰምታችኋል አይደል? ከዚህ በኋላ በጓድ እርግጥ ይሄግ ነው ምን ዳኛው። በተለይ እሳቸው እንዳሉት አጥቂን ከኋላ መጥለፍ የአናርኪስት ስልት በመሆኑ የጠለፈ እመዘግብና ደርሳቸው ልካለሁ። ከዚያ ወደ እስር ቤት ገባችሁ አላቸው። ወድርገጤ መመሪያ ሰጥተው ከሜዳ ከወጡ በኋላ የተጧጧፈው ጨዋታ ቀዝቀዝ ብሎ ተጀመረ። ሆኖም የግጥማው ባህሪ ሽኩቻውን ሙሉ ለሙሉ ባያጠፋውም አልፎ አልፎ ኳስ ለመንጠቅ ግፊያ ይታያል። መሃል ሜዳ ላይ መጠነኛ ጥፋት ስለተሰራ ዳኛው እሽካነፋና ተጫዋቹን ፋውል ነው አለ። አልነካሁትም። ከኋላ ጠልፈዋል። አልጠለፍኩም። ለመዝግበ በማን በጓድርገጤ አይሆንም እና በፌዴሬሽን መዝግበይ። በፌዴሬሽኑ መዝግበይን ካለ ቢጫ ወይም ቀይ ስጠይ ማለት ነው። በጓድርገጤ ከሆነ ግን ምን እንደሚያስከትል ያውቃል። ጨዋታው ቀዝቀዝ ያለ ቢሆንም ንክኪ የሌለበት ንጹህ ፉትቦል እየታየ ነው። አቦነ ማሞ ጎበዝ አጥቂ ነው። ተከላካዮች ካልጠለፉት አያቆሙትም። የጓድ ድርገጤ ህግ ተመችቶታል። ወንድማገኝ ነገሩን እንዲህ ያስታውሳል። ጓድ ድርገጤ ካስጠነቀቁም በኋላ ማንም ጥያቄ ያነሳ ቀርቶ ቀና ብሎ ያየ የለም። አቀርቅረን ነው የሚናገሩትን የሰማ ነው። የእሳቸውን ትዕዛዝ እንደወረደ ነው የተቀበል ነው። ሜዳ ውስጥ አንዱ ሌላውን ሲገፋ እንዳልናገርልህ ማለት ጀመረ። ዳኛው ራሱ ቀጥ ብለ ተጫወት ውሳኔው የኔ እንዳይመስልህ እያለ ማስፈራራቱን ተያያዘው። የዚህ አጋጣሚ ደግሞ ለአቦነ ተቀመው። እሱን እየገጩ የሚያቆሙት የኛ ተከላካዮች ናቸው። የዚያን ቀን ግን እነሱን እያመለጠ ወደ እኔ ሲመጣ ከኋላ ላሉት ተከላካዮቻችን ለእናንዳርጌ አቦነህን ያዙት እንጂ ስል ጓድርገጤ አልሄዱም ምንም ልናደርገው አንችልም አሉኝ። ነገሩ ለአቦነ ስለተመቸው እንደፈለገ ሲቦርቅ ዋለ ይላል። ጓድርገጤ በተለይ ከኋላ አጥቂን መጥለፍ የአናርኪስት ጨዋታ ነው በሚል አስቆመዋል። አጥቂዎቹ እና አቦነህም እንደፈለጉ ማጥቃት ችለዋል። ፊፋ ለጎል አግቢዎች ነጻነት የሰጠውና በተለይ አጥቂዎች ከኋላ እንዳይጠለፉ ዳኞች ጥበቃ ማድረግ የጀመሩት ጓድርገጤ ለዳኛው ትዕዛዝ ከሰጡ ከ27 ዓመት በኋላ ነበር ማለት ይቻላል። ምህረት ይደረግልን። ወንድማገኝ በወቅቱ እግር ኳሱ በኢህአፓ ሲታመስ እርሱ አንድ ታሪክ አለው። የጎንደር ምርጥን ወክዬ አዲስ አበባ መጣሁ። ጊዜው 1968 ዓመተ ምህረት ነው። በውድድሩ ጥሩ ስለነበርኩ ክለቦች ፈለጉኝ። ዳኛው ሸዋ ፖሊስ ክለብ ገባው። ደሞዝ 30 ብር ይከፍሉኛል። የተቀጠርኩት በሲቪልነት ነው። በሌላ በኩል 112 ብር ላገኝ የምችልበት አጋጣሚ ነበር። በወቅቱ እዚያ ቡድን ውስጥ ከወጣቶች ጥሩ የነበር ነው እኔ አንዳርጋቸውና ካሳሁን ነበር። ሶስታችን ለምን ይህንን ገንዘብ አንቀበላቸውም አል። ከዚህ በፊት ይህንን ብር ማግኘት ከፈለጋችሁ አነጋግሩን ብለው ስለነበር ጠየቅናቸው። ገንዘቡ ስላጓጓን ወታደር ነን ብለን ፎርም ሞላንና የ112 ብር ደሞዝተኛ ሆን። በኋላ ምን መዘዝ እንደሚያመጣ አላወቅንም። በ1969 ዓመተ ምህረት መጨረሻ የሶማሌ ጦርነት ስለተጀመረ ብዙዎቹ የሰራዊቱ አባላት ስለዘመቱ መዋጮውም ቀነሰ። በድጋፍ ማጣት ቡድኑ እንደሚፈርስ ተረጋገጠ። ቡድኑ ከተበተነ ወደ ፈለግንበት ክለብ እንገባለን። እኔም የአንድነት ቡድን ሊወስደኝ አነጋገረኝ። አንድነት በነጋዴዎች የሚደገፍ ቡድን ነው። ለክለቡ ከፈረምኩ ታክሲ ገዝተው ሊሰጡኝና ሰርቼ የተወሰነውን እንደምከፍላቸው ተስማማን። በዚህ ጊዜ ዳኛው መፍረሱን የተረዳው ኦሜርላ ወጣቶች የነበርነውን ወታደሮች ስለሆናችሁ ወደ እኔ ኑ አለ። እኛም አንገራገምን። ኦሜርላም እንግዲያውስ ካልመጣችሁ ወታደር ስለሆናችሁ ወደ ታዘዛችሁበት ትሄዳላችሁ አሉን። ዳኛውም የውትድርና መለያ ቁጥራችንን ጠቅሶ የፈረምንበትን አያይዞ ወደ ዋናው መስሪያ ቤት ላከን። እዚያ እንደደረስ ወታደር አይደለንም ብለን ተከራከርን። ሆኖም የፖለቲካው ኃላፊ ጠራንና እናንተ አናርኪስቶች እዚህ ብትጫወቱ ይሻላል፣ ካልበለዚያ ማንነታችሁን ስለምናውቅ ወደ እስር ቤት ትገባላችሁ አለን። አናርኪስት የሚለውን አነጋገሩን አልወደድንለትም። ያን ጊዜ የሀፓ ደርግ አፍንጫ ላይ ሆኖ ይታኮስ ነበር። በዚህ የተነሳ አናርኪስት የሚለው ታርጋ ለእኛ በቂ ስለነበር ምን እንደሚያስከትል ስለምናውቅ እንጫወታለን ብለን ተስማማን። በዚያን ጊዜ ሰራዊቱ ውስጥ የሀፓ ብዙ ሰው መልምላለች ተብሎ ይገመት ነበር። የፖለቲካው ኃላፊው ስለኛ ያወቀ ስለመሰለን ተጠራጠርን። መጫወት ከጀመርን በኋላ ውጤታችን ጥሩ ስለነበር ኃላፊዎቻችን በእኛ ተደሰቱ። ያን ጊዜ አጋጣሚውን ተጠቅመን የሀፓ የነበርነው ራሳችንን አጋለን። እኔ አንዳርጋቸውና ይበቃል ወደ ኃላፊዎቹ ጋር በመሄድ የሀፓ መልምላናለች፣ ነገር ግን ወረቀት ጥናትና ስለ ሀፓ ዓላማ ብቻ ነው ገለጻ የተደረገልን ብለን አስረዳን። በወቅቱ ኮሎኔል አበራ አያና ስፖርት ውስጥ ስለነበሩ በፖለቲካውም ተሰሚነት ስላላቸው አነጋገሩን። ወረቀት ማንበብ ብቻ ከሆነ ችግር የለውም፣ ጠልቃችሁ ከገባችሁ ግን አደገኛ ነው በማለት ካወሩን በኋላ አወጣጡን። እኛም እውነቱን ነገርናቸውና በዚያው ሁኔታው ረገበልን። ውጤታችንም ጥሩ ስለነበር ብዙ ችግር አልደረሰብንም። ኮሎኔል አበራ ባይከላከሉልን ኑሮ የፖለቲካ ኃላፊ ችግር ውስጥ ይከተን ነበር። ምክንያቱም በወቅቱ ኳስ ሜዳው የአናርኪስቶች መሰባሰቢያ ምሽግ ነው በሚል ብዙ ትርምስ ተከስቶ ነበር። ግጥሚያ በሚካሄድበት ጊዜ ከተመልካቾቹ መካከል በካድሬዎችና አብዮት ጠባቂዎች ተይዘው የሄዱም አልጠፉም። ኳስ ተጫዋቹ በሙሉ ወጣት ነው። ያፋ ብዙ ኳስ ተጫዋች መልምላለች ስለሚባል ስፖርተኛው ላይ በጣም ጥርጣሬ ነበር። በዚህ የተነሳ የእግር ኳስ ቡድኖች ይፈተሹ ተብሎ ነበር ይላል ወንድማገኝ ከበደ። ምዕራፍ 6 የገብሩ ስጋቶች። የኢትዮጵያ ቡድን ከሊቢያ ጋር ላለበት የአፍሪካ ዋንጫ ማጣሪያ ወደ ትሪፖሊ ይሄዳል። የሚጓዘው በጣሊያን ወይም በግሪክ በኩል አድርጎ ነው። ቡድኑ ሸበሌ ሆቴል ነው ያለው። ገብሩ ወልደ አማኑኤል ክፍል ውስጥ ቁጭ ብሎ ይቆዝማል። በሐሳብ ወዲያ ወዲህ ይዋልላል። በቀጣይ ቀናት የህይወቱን መስመር መለወጥ ይኖርበታል። ከገባበት አጣብቂኝ ካልወጣ ለሱም ለቤተሰቡም ጥሩ አይደለም። ጊዮርጊስ ክለብ ውስጥ የኢህአፓና የኢዲዩ ደጋፊዎች ነበሩበት ስለሚባል ምንጠራ ይጀመራል። በዚህ የተነሳ ነገሩ ሰተት ብሎ እሱ ጋር እንደሚመጣ ገምቷል። ጊዮርጊስ ክለብ ከፈረሰ ጥቂት ጊዜያት ያለፈ ቢሆንም አሁንም ከክለቡ ጋር ተያይዞ የሚመጣው ጣጣ ገብሩን እያሳሰበው ነው። በቀጣዩ 2 ቀናት ከዚህ አገር መጥፋት አለበት። በሐሳብ ላይናታች በሚልበት ሰዓት የክፍሉ ስልክ አንቃጨለ። ደንግጦ ስልኩ ላይ አፈጠጠበትና ሄዶ አነሳ። የደወለችው ሴት ነች። ሃሎ አለችው። አቤት፣ ማንን ፈለግሽ? ገብሩ ነህ? አዎ፣ ማን ነሽ? እኔ ነኝ። ስሟን ነገረችው። ያውቃታል፣ ዘመዱ ነች። ደህና ነሽ? ደህና ነኝ። መቼ ነው ወደ ሊቢያ የምትሄዱት? ከነገ ወዲያ። በየት ነው የምትሄዱት? በግሪክ ወይም በጣሊያን? ትመለሳለህ እንዴ? ምናሽ? ገብሩ ደነገጠ። ልጠፋ ነው አይደል? እንዴት እንዲህ ልትቻልሽ? ማለቴ አረታይ ሁለቱም ስልኩን እንደያዙ ቀጣዩን ነገር መነጋገር አቆሙ። ገብሩ መደንገጥ ብቻ ሳይሆን በርግጓል። ልጅቷን ያውቃታል። ከምን ተነስተ እንደጠየቀችው ግራ ገብቶታል። ስልኩ ሊጠለፍ ይችላል። ይህ የመጨረሻ እድሉ ነው። ከተነቃበት አለቀለት። በኩብለላ ከተጠረጠረ ከብሔራዊ ቡድኑ ይባረራል። መሰናበት ብቻ ሳይሆን ደርግ ያለፈ ታሪኩን ተደረሰበት እስር ቤት መግባቱ ነው። ከዚያ የሚደረገውን ይደረጋል። ስለዚህ ይህን የስልክ ጥሪ ከመስጋቱ በፊት ውይይታቸውን የጨዋታ ማስመሰል አለበት። እየታቀ እየቀለልሽ ነው አይደል? አላት። በግምት እኮ ነው። ሴቶች ቀልድ አልተቻላችሁም። ምን አልክ? ድምፅሽን ቀይረሽ አወቅኩሽ። አንተም እየቀለድክ ነው። ስመለስ ምን ይዤልሽ ልምጣ? ምንም። እኔ ግን ልጅቷ ሐሳቧን ሳትጨርስ ቻው ብሎ ስልኩን ዘጋባት። እንደሚመለስ ነግሯታል። ስልኩ የተጠለፈ ቢሆን እንኳ ስመለስ ምን ላምጣልሽ ማለቱ እንደማይጠፋ ተናግሯል። የሚያስፈልገው ደግሞ መናገሩ ነው። ነገሩን በዚህ መቋጨቱ ጥሩ ነው። ለመኮብለል ማሰቡና መዘጋጀቱ ከታወቀ አደገኛ ነው። ገብሩ እንደምንጠፋ ተመልካቹም ያውቃል። ምክንያቱም በጨዋታ ተቀዛቅዘናል፣ ሞራላችንም ወርዷል። በሁሉም ነገር ደስተኛ እንዳልሆነን ያስታውቃል። ልጅቷም ስትደውል ለክፋት ብላ ሳይሆን እንዳልመለስና እንድጠፋ ለማበረታታት ነው። ገብሩ አስደንጋጩ የስልክ ጥሪ ስጋት ውስጥ ስለከተተው ከሆቴሉ ወጣ ብሎ መንፈሱን ማረጋጋት ጀመረ። ሰዎች ሲያዩት ሁሉ የጠረጠሩት ይመስለዋል፣ ግን የሚያዩት ኳስ ሜዳ የሚያውቁት ሰዎች ናቸው። ወደ ክፍሉ ተመለሰ። ከጓደኞቹ ጋር ቁጭ ብሎ መጫወት ጀመረ፣ ግን አልተረጋጋም። ለመኮብለል የተዘጋጁ ሁለት ተጫዋቾች በፖለቲካ ተጠርጣሪ ናቸው። እነዚህ ተጫዋቾች ቁጭ ብለው እያወሩ ከኦቤላ ክለብ የተመረጠው ኃይሉ ጎሹ ወደ ክፍላቸው ገባ። መቃለል ጀመረ። ቤቱን ሲመለከት ምንም የተዘጋጀ ነገር የለም። አያቸውና ሻንጣ የላችሁም እንዴ? አላቸው። የምን ሻንጣ? የጉዞ ሻንጣ አለን። ታዲያ የት አለ? እነንትና ክፍል ነው። ገብሩ ደነገጠ። ለመጥፋት ስላሰቡ ሻንጣ አልያዘም። ይህ ጥያቄ ከኃይሉ ጎሹ መምጣቱ እንጂ ቡድን መሪው ወይም ከቡድኑ ጋር ያሉት የደህንነት ሰዎች ጠይቀው ቢሆን ኖሮ ይጠረጥራሉ። በዚህም የተነሳ ያለምንም ጥያቄ እና ቅድመ ሁኔታ ያባረሯቸዋል። ያኔ ደግሞ ትንሽ ፍንጭ ከተገኘ ስንብት ነው። ገብሩ ቶሎ ወደ ቤት ሄዶ ሻንጣ ይዞ መጣ። የማይኮበልል ተጫዋች ማረጋገጫው ሻንጣ መያዝ ነው። የገብሩ ደግሞ ትልቅ ሻንጣ ነው። ከፍ ያለ ሻንጣ ከያዘ ብዙ ዕቃ ይይዛል። ከገዛ ተመላሽ ነው። ያፋ ተማሪውን ይዟል። ሸበሌ ሆቴል ውስጥ ማታ ሁሉም ተጫዋች ተጠራና ስብሰባ ተደረገ። የመንግስት ካድሬዎች ናቸው የመጡት። ከጥቂት ወራት በፊት የወጣት ቡድን ተጫዋቾች ወደ አልጄሪያ ሲሄዱ ጣሊያን ላይ ኮብልለው ነበር። በዚህ የተነሳ የውጭ ሚዲያዎች ተጫዋቾቹ የሚጠፉት ከፖለቲካ ጋር በተያያዘ ነው በሚል ዘግበው ስለነበር ኮብልለው ደርግን በጣም አስቆጥቶታል። ገብሩ አሁን የመጡት ካድሬዎች በመኮብለል ምንም ጥቅም እንደማይገኝ ይመክሩን ጀመር። ካድሬው ረገጥ አድርጎ ለመጥፋት የፈለጋችሁ መሄድ ትችላላችሁ፣ እኛ ማንንም አንለማመጥም። እነ መንግስቱ ወርቁ እንኳ ስንት ዓመት አገልግለው አንድ ቀን ኮርተው አያውቁም፣ አልኮበለሉም። እናንተ ግን ልባችሁ ውጪ ነው ያለው። እዚህ አገር ምን ጎደለባችሁ? አለ ካድሬው በቁጣ። ውርጅብኝ ጣለብን። እንደገና ቀጠለና እነ ሲበንና ሙልጌታ ባለፈው ጣሊያን ላይ ጠፍተው በረንዳ ላይ ነው የሚያድሩት። አሁን ከባድ ችግር ላይ ወድቀዋል። ወደ ሀገር ለመመለስ እንደሚፈልጉ ሰምተናል። እኛ ደግሞ ሀገር የከዳን ሰው እንደማንቀበል አሳውቀናል። እናንተም የምትጠፉ ከሆነ የእነሱ ዕጣ ነው የሚጠብቃችሁ፣ በማለት ካድሬው ከተናገረ በኋላ ወደ ተጫዋቾቹ እያየ በዚህ ላይ አስተያየት አላችሁ? አለ። ዝም። ከእናንተ ውስጥ መጥፋት የሚፈልግ አለ? ዝም። አትናገሩ? ዝም። ካድሬው ወደ ገብሩ ያያል። ገብሩ ድንገት ነው ወይስ ሆን ብሎ ነው ወደኔ የሚመለከተው ብሎ ግራ ተጋባ። ልጅቷ ስትደውል ስልኩ ተጠልፎ ይሆን ብሎ ተረተረ። የገብሩ የአባ ታሪኩ ከኋላው ይከተለዋል። ሲጀመር እንዲህ ነበር። በ1966 ዓ.ም ወጣቱ በፖለቲካ ትኩሳት እየነደደ ነው። በየትምህርት ቤቱ ረብሻ አለ። ለውጥ ፈላጊውም በስቷል። በተለይ ወጣት ተማሪዎች የለውጥ ድርጊቶች ናቸው። በወቅቱ እድገት በህብረት የእውቀትና የሥራ ዘመቻ በሚል ከአስረኛ ክፍል በላይ የነበሩ ተማሪዎች 1967 ዓ.ም ታህሳስ ወር ወደ ገጠር ዘምተው ነበር። ቁጥራቸውም 60 ሺህ ይጠጋል። ገብሩም ከዘማቾቹ አንዱ ነው። ነገር ግን ለብሔራዊ ቡድን በመመረጡ ለጊዜው ሳይሄድ ቀርቷል። ሆኖም ተማሪዎቹ ዘመቻ የጨረሱበት ሰርተፊኬት ካላገኙ ትምህርታቸውን አይቀጥሉም፣ ስራም አያገኙም። ገብሩ ለብሔራዊ ቡድን ሲመረጥ ሰርተፊኬቱ ካልተሰጠኝ አልጫወትም እዘምታለሁ የሚል ጥያቄ ያቀርባል። የእርሱ ስጋት በኋላ ሰርተፊኬቱን ቢከለክሉኝስ በሚል ነበር። የገብሩን ጥያቄ ተከትሎ ሌላው የጊዮርጊስ ተጫዋች አህመድ ቡከርና የአየር መንገዱ ሰለሞን ሽፈራው እንደ ገብሩ ዘማች ስለነበሩ በቅድሚያ ሰርተፊኬቱ ይሰጠን አሉ። ገብሩ ተጫዋቾችን አድማ እያስመታ ነው በሚል ሪፖርት ተደረገ። ከዚያ በኋላ ክትትል ሲደረግበት ምንም አልተገኘም። በወቅቱ ግን ገብሩ የኢህአፓ አባል ነበር። ወደ ድርጅቱም የተቀላቀለው በዚህ ሁኔታ ነበር። ገብሩ ይናገራል። ወጣቱ ሁሉ ለውጥ ፈላጊ ነው። አንድ ቀን ከፍተኛ የመንግስት ተቃውሞ ተደረገና ረብሻ ተነሳ። ትምህርት ቤቱ ታመሰ። ፖሊስ መጥቶ ትምህርት ቤት ገባና ብዙዎቹን ደበደበ፣ አሰረ። የምማረው ቀዳማዊ ስላሴ ስለነበር በግንብ ዘልዬ በእንግሊዝ ኤምባሲ አድርጌ አመለጥኩ። ረብሻው በየጊዜው ቀጠለ። ፖሊስም እየመጣ ያስራል። እኔ በተደጋጋሚ ሳልያዝ አመለጥኩ። እየቆየው ከፖሊስ ላምለጥ እንጂ ከፖለቲካው ማምለጥ አልቻልኩም። ኳስ በጣም እወዳለሁ። አሁን ፖለቲካው በለጠብኝ። ለውጥ እንፈልጋለን። በተማሪው ለውጥ ፍለጋ ውስጥ ፈጣን ምላሽ ይሰጥ የነበረው ኢህአፓ ነው። ወጣቱን ኢህአፓ አቅፎት መደራጀት ተጀመረ። እኔም የኢህአፓ አባል ሆንኩ። ሰፈር ጓደኞች ነበሩኝ። የኢህአፓን ዓላማ ለማራመድ ፕሮግራሙን ተቀብለን ማጥናት ጀመር። እኛ ህዋስ ውስጥ የነበሩ አባላት ቦታ እየቀያየርን ነበር የምናጠናው። ዛሬ አንድ ቤት፣ ነገ ሌላ ቤት እያል ማጧጧፍ ጀመር። ሁሉ ነገር ደስ ሲል ነበር። ለውጡን የምናመጣው እኛ ወጣቶች ነበር። ጥናት ላይ እያለሁ ያጋጣሚ ሆኖ ለአስረኛው የአፍሪካ ዋንጫ ዝግጅት ለብሔራዊ ቡድን ስለተመረጥኩኝ 3 ወር ሆቴል ቆየሁ። ለብሔራዊ ቡድን በመመረጥም ልቤ ግን ያለው ፖለቲካው ላይ ነበር። ጥናቱ ማታ ስለሆነ ከሆቴል መውጣት አልቻልኩም። ልምምዱም ከባድ ነበር። ሐሳቤ ግን ጓደኞቼ ጋር ነበር። ከሶስት ወር በኋላ ወደ ሰፈር ተመለሱ። ጓደኞቼ በፖለቲካው በጣም በስለውና ርቀው የድርጊት ሰው በመሆናቸው እኔን ጥለው ሂደዋል። ቢሆንም መከተል እችላለሁ። የሥራ ድርሻ ተሰጠኝ። ደርግ ቁጥጥሩን በጣም ስላጠበቀ ፍተሻም ስለሚያደርግ ከጓደኞቼ ጋር አልፎ አልፎ ነው የምንገናኘው። በደርግና በኢህአፓ መካከል መቃቃር ተጀመረ። መገዳደል ቀጠለ። እኛም አንዴ ገብተንበታልና ወደ ኋላ ማለት አንፈልግም። በግድያው ብዙ ሰው ሕይወቱን አጣ። በኋላ ግን ውስጤ ፈራ። ከኔ ጋር ውይይት እናደርግ የነበርነው አራት ነን። አንድ ቀን ጥናት ላይ እያለን ድንገት የደህንነት ሰዎች ደረሱ። ሁለቱ ሲያመልጡ አባረው ያዟቸውና ታስረው ተገደሉ። አንደኛውም በሌላ ጊዜ ተጠቆመበትና ታሰረ። አሁን ነገሩ ወደ እኔ ሊመጣ ነው። በጣም ስጋት አደረብኝ። ቀበሌ ስብሰባ ሲደረግ አልሄድም። እኛ ሰፈር አብዮት ጥበቃዎች ሲያገኙኝ ብሔራዊ ቡድን ውስጥ የምሰራ ስለሚመስላቸው ዝም ይሉኛል። በዚህ መሃል ታናሽ ወንድሜ ወልዴ በኢህአፓነት ተጠርጥሮ ታሰረ። በዚያን ጊዜ ከቤተሰብ አንዱ ከታሰረ ሌላውም ይቀጥላል። ቤተሰቦቼ ስወጣ ስገባ በጣም ተጨነቁ። በወቅቱ ጊዮርጊስ ፈርሶ እርምጃችን ለሚባል ክለብ ተመዝግቤ ነበር። ግን መጫወት አልፈለኩም። ምክንያቱም ለመስሪያ ቤቴ ብርሃንና ሰላም እጫወት ስለነበረ ለርምጃችን ትኩረት አልሰጠውም። ለርምጃችን መጫወት የማልፈልገው ከፖለቲካ ጋር በተያያዘ ነው በሚል በእነሱ በኩል ክስ ነበረብኝ። አንዳንድ መረጃዎችም እየመዘዙብኝ ነው። ያፓ መሆኔን ከደረሱበት አደገኛ ነው። በደንብ ከጣሩ ደግሞ ያገኙታል። ለማንኛውም የመይሰማ ሰዎች ከሊቢያ ስመጣ ሊያፋስሩኝ እንደሚፈልጉ ሰማው። ወቅቱ ደግሞ ያፓ ውስጥ አንጃ ተፈጥሮ አንዱ ሌላውን ስለሚያጋልጥ ነገሩ እኔ ጋር እንደደረሰ ገመቱ። ከሊቢያ ስመለስ የሚከተለውን ነገር ስላወቅኩኝ ለመጥፋት ወሰን ይላል። ፓስፖርት ፍለጋ። የኩብለላውን ጉዳይ ተግባራዊ ለማድረግ እቅድ ተነደፈ። ፎቶ መነሳት የለም ምክንያቱም የስንብት ያስመስላል። ገብሩ ለመጥፋት ወስኗል። ብቻውን መኮብለሉ ግራ አጋብቶታል። ሙከራውን ሲያደርግ ቢያዝስ? አንድ ሰው ቢያገኝ የተሻለ ነበር። ምክንያቱም ሐሳብ መለዋወጡ ጥሩ ነው፣ ግን ማን ነው የሚታመነው? ሲያማክር ለሌላ ሰው ነግሮ ቢያስይዘውስ? አንድ ውሳኔ ላይ ደረሰ። ጓደኛዬ ብሎ ለሚያምነው ሰው መንገር ፈለገ። በቅድሚያ የተነጋገርነው እኔና ሰብስቤ አሰፋ ነበር። ከሰብስቤ ጋር ለጊዮርጊስ ብርሃንና ሰላም ብሔራዊ በጥቅሉ ሁሉም ቦታ አብረን ስለነበር ጓደኝነታችንም የዚያን ያህል ነበር። ቀደም ብዬ የጠቀስኩት ችግር ሁለታችንም ጋር ስለነበሩ አጋጣሚውን ተጠቅመን መሄድ ነበረብን። እስካሁንም የምንጠብቀው ይሄንን ነበር። ለነገሩ በፊትም ለጨዋታ ወደ ውጭ እንወጣ ነበር፣ ግን ኡጋንዳ ኬንያ አካባቢ ነው። እነዚህ ሀገሮች ቅርብ ነበሩ። በዚያ ላይ ከአፍሪካ ያስወጣል። የሊቢያው ግን በቀጥታ አውሮፓ ስለሚያስገባን ይሄ እድል እንዲያመልጠን አልፈለግንም። ከኔና ሰብስቤ እቅድ በኋላ እያየ አረጋ ተጨመረ። ጊዮርጊስ በመፍረሱ ሶስታችን ሞራላችን ወድቆ ስለነበር ሌሎችም ነገሮች ተጨምረው ወደ ውጭ ሄዶ የመቅረቱን ነገር አባባሰው ይላል። ሶስቱ ተጫዋቾች ከተስማሙ በኋላ አውሮፕላኑ አውሮፓ ውስጥ ትራንዚት በሚያደርግበት ጊዜ በፍጥነት ወስነው ከቡድኑ መለየት ይኖርባቸዋል። አውሮፕላን ውስጥ ወደ ሽንት ቤት እየተመላለሱ በሽክሽክታ መረጃ ተለዋወጡ። በዚህ መሃል አንድ ተጫዋች ሊቀላቀላቸው በመፈለጉ እርስ በርሳቸው መከራከር ጀመሩ። ምክንያቱም ተጫዋቹ እውነተኛ ኮብላይ ነው ወይስ የሚጠፋ መስሎ ሊያስይዛቸው ነው? ከዚህ በፊት አንድ ተጫዋች ኮብላይ መስሎ ተቀላቅሎ ሶስት ተጫዋቾች ተደርሶባቸው ገና ከአዲስ አበባ ሳይነሱ ሆቴል ውስጥ እንዳሉ ተቀንሰዋል። የአሁኑ ተቀላቃይ በምን ይታመን? ገብሩ ይናገራል። ያጋጣሚ ሆኖ ክፍት ቦታ እኔ አልወድም። አውሮፕላን ሲነሳ ተሸፋፍኜ ነው የምተኛው፣ ወደ መሬት በፍጹም አላይም። የዚያን ጊዜ ተኝቼ ነበር። የሆነ ቦታ ስንደርስ ሰብስቤ ወደ እኔ መጣና ሰው አግኝተናል አለኝ። እኔ ደግሞ እዛ የሚቀበለን ሰው ያገኘ መስሎኝ ደስ አለኝ። ከዚያም አንድ የሚጨመር አግኝቻለሁ፣ ሰውየው ተስፋዬ ስዩም ነው አለኝ። ደነገጥኩ። ነገሩ አላማረኝም። ተስፋዬ አሳልፎ ይሰጠናል ብዬ ጠርጥሬ አይደለም። እሱ በጣም ሲኒየር ተጫዋች ነው። ብዙ ሀገር ተጉዟል። ጀርመንም ለዝግጅት ሂዷል፣ ወደ ቻይናም እንደዚሁ። በዚያ ላይ የቡድኑ ካፒቴን ነው። ከሀገር ውጭ መቅረት ከፈለገ አውሮፓ ሄዶ በነበረ ጊዜ ለምን ይሄን ሳያረግ ቀረ በማለት ቅር አለኝ። ሰብስቤ ይሄ ነገር አላማረኝም አልኩት። ግድ የለም ተስፋዬ ምንም መጥፎ ነገር በእኛ ላይ አያደርግም። የትምህርት መረጃውን ሁሉ አሳይቶኛል። ሰው እየፈለገ ስለነበር በአጋጣሚ የእኛን ሁኔታ አይቶ ነው ለመቀላቀል የፈለገው በማለት ገለጸልኝ። በነገሩ ተስማማው። አቴንስ ደረስ። እዚያ ማደር ነበረብን። ከተማ ውስጥ ሆቴል ተያዘልን። ከራት በፊት ተንሸራሸሩ ብለው ነገሩን ይላል። ተስፋዬ የኮብላዩን ግሩፕ ከተቀላቀለ በኋላ ምን ማድረግ እንዳለባቸው ተነጋገሩ። አእምሯቸው ውስጥ ያለው ኩብለላ በመሆኑ መንሸራሸር ለነሱ ምንም ትርጉም አልሰጣቸውም። ቶሎ ከቡድኑ መለየት አለባቸው። ለመጥፋት ግን አመች የሚሆነው በሽርሽሩ ጊዜ ነው። ሆኖም ይህን ለማድረግ አንድ ነገር ጎደላቸው። ገብሩ ነገሩን እንዲህ ያስታውሳል። ፓስፖርት በእጃችን ላይ የለም። ፓስፖርት ደግሞ ከምንም በላይ ሊኖረን ይገባል። ፓስፖርት ደግሞ ያለው ቡድን መሪው እጅ ነው። በሽርሽሩ ላይ ይህንን ፓስፖርት እንዴት ማግኘት እንዳለብን እያውጠነጠን ነበር። ነገሩ በጣም አስፈላጊ ስለነበር ከቡድን መሪው ሻንጣውነት ቀለመሮጥ ፈልገን ነበር ግን አልተመቸንም ደግሞ ይሄ ነገር ዝርፊያ ስለሆነና ሌላ ጣጣ ያመጣል ብለን ተው ነው ራት ከበላን በኋላ በቀጥታ ወደ መኝታ ሄዱ ነው የተባልነው በትዕዛዙ መሰረት ብዙዎቹ ተኙ እኛ ግን ሌሎቹ እንደተኙ ከክፍሉ ወጥተን ተሰባሰብንና ፓስፖርት ለማግኘት ማውጣትን ጀመርን ቡድን መሪውና አሰልጣኝ መንግስቱ ወርቆ ቡና ቤት ውስጥ ቁጭ ብለው ሻይ እየጠጡ ይጫወቱ ነበር ሰብስቤ አጋጣሚው አሁን ነው በሚል ስትራቴጂ ቀየሰ ሁለት ሰው በመረጃ ሰራተኝነት ተመደበ እኔ ቡና ቤት አካባቢ እንድቆም ተደረገ እያያ ደግሞ ወደ ክፍል በሚያስወጣው ደረጃ ላይ ተመደበ ቡድን መሪውና መንግስቱ ከተነሱ እኔ ለእያያ ምልክት አሳየዋለሁ እያያ ኮሪደሩ ላይ ለሚገኘው ለተስፋዬ ይነግረዋል እሱ ደግሞ ቡድን መሪው መኝታ ክፍል ውስጥ ለሚገባው ሰብስቤ ምልክት ያሳየዋል ነገር ግን ሰብስቤ ቶሎ ውስጥ ሊገባ አልቻለም እኔ ደግሞ ተጨነቅኩ የበሩ ቁልፍ ስላልነበረን በምስማር በቆርኪ በተገኘው ነገር ቀዳዳ ውስጥ የሚገባ ነገር እየተከተተ መጎርጎር ተጀመረ በመጨረሻም በሆነ ነገር ተከፈተ መከፈቱን እያያ በምልክት ነገረኝ አሁን ነው ጥበቃውን ማጠናከር ሰውነቴ በድን ሆኗል እጄ ሁሉ በላብ ተጠመቀ ምክንያቱም ሰዎችን የምቆጣጠረው እኔ ስለሆን ፈራሁ አስተናጋጁ መጥቶ ምን ልታዘዝ ሲለኝ ምንም አልሰማሁም ሰዎቹን ፈዝዤ አያቸዋለሁ ሪሴፕሽን ያሉት ሰራተኞችም ምን ሆኖ ነው በማለት ያዩኛል እኔ ግን ከባድ ስራ ላይ ነኝ የመረጃ ስራ ምን ያህል አስቸጋሪ መሆኑን ያየሁት ያን ጊዜ ነው መንግስቱ ወይም ቡድን መሪው ቦታ ለማመቻቸት በተንቀሳቀሱ ቁጥር የተነሱ እየመሰለኝ እያያን ተጠንቀቅለዋለሁ በዚያን ጊዜ ከምሽቱ 4:30 ሆኗል በሩን ለመክፈት ብዙ ትግል ነበር የተደረገው በሩ ከተከፈተ በኋላ ደግሞ የቡድን መሪው ሻንጣ ያለው ቁምሳጥን ውስጥ ነው የዚያ ቁልፍ ስለሌለ ቁምሳጥኑ መሰበር ነበረበት ተሰበረ የአራታችንን ፓስፖርት ወጣ ይላል ኮብላዮቹ አስፈላጊውን ነገር ስላገኙ የመጨረሻ ምዕራፍ ላይ ደረሱ በሆቴል ውስጥ ቶሎ መውጣት ፈለጉ ሻንጣቸውን መያዝ አልፈለጉም ደግሞ መያዝ የለባቸውም ምክንያቱም በዚያ ምሽት ሻንጣ ካነገቡ ሊጠፉ መሆኑን ስለሚታወቅ እዚያው ይይዟቸዋል ወይም ያስይዟቸዋል ከስጋትና ፍራቻ ኑሮ ነፃ የሚወጡበት ሰዓት ደረሰ ቀስ ብለው እጃቸውን ኪሳቸው ከተው ወደ ሆቴሉ እንግዳ መቀበያ ክፍል ደረሱ በጎን እይታ ቡድን መሪውን ተመለከቱ ማንም ትኩረት ያደረገባቸው የለም አሁንም እርምጃቸውን በመቀጠል ወደ ዋናው በር ተጠጉ
ለላ ፕሮግራማችን በዚህ ይጠናቀቃል ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ሰላም ሾው